ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሰኞ መጋቢት 26 2008 ዓ.ም ፕሮግራም ጀመረ።
$100 million መድበው በተለያዩ የአፍሪካ ሀገሮች አዳዲስ የንግድና የቴክኖሎጂ ስራዎችን ለሚፈጥሩና ለሚሰሩ 10,000 ወጣቶች ለእያንዳንዳቸው $10,000 ሙሉ የንግድ ስራ ስልጠና የሚሰጡ ናይጄሪያዊ ቢሊዮነር እናስተዋውቃችሁ።
Africa must create 10 million jobs every year between now and 2030.
አፍሪካ በሚመጡት 15 ዓመታት ውስጥ በየዓመቱ 10 ሚሊዮን የሥራ ዕድሎችን መፍጠር አለባት ካልን በዚህ አዲስ የሕዝብ ኃይል ተጠቅመን የምናድግበት ስልት ያስፈልገናል።
ቶኒ አሉሜሎ ይባላሉ። በዕለቱ አብይ ርዕስ እናስተዋውቃቸዋለን።
ከዓለም ዜናውና ከወቅታዊ ዘገባ ሌላ የዛሬ መደበኛ ዝግጅቶቻችን ስፖርት፣ አፍሪካ ንቅሶችና ጤና ናቸው። በሁለተኛው አጋማሽ ይቀርባሉ።
ከመጽሔት ርዕሶች ሌላ በከፊል አንዱን ለመጥቀስ ነጻይቱ ፑንትላንድ የጎሳን መሰረት ያደረገ ምርጫ ሊቀር፣ የአንድ ሰው ለአንድ ድምፅ ምርጫ ደግሞ ሊጀመር መሆኑ ተነገረ የሚል ዘገባ ይገኝበታል።
ጤና ይስጥልን አድማጮቻችን፣ እንደምናምሽታችኋል። አስተናጋጆቻችሁን ያዳነች ፍስሐዬና
አዲሱ አበበንም ፕሮግራማችንን ብርሃን ኃይሉ ትመራልናለች። አሁን የዓለም ዜናውን እናስቀድማለን።
የዓለም መንግስታት ሀብታቸውን መጠን ለመደበቅ ወይም ግብር ላለመክፈል ሲሉ ገንዘባቸውን በውጭ ሀገራት ባንኮች የሚያስቀምጡትን ሀብታም ከፍተኛ ስልጣን ያላቸውና ዝነኛ ሰዎችን ለማሳደድ ቃል ገብተዋል። መንግስታቱ ይህን ቃል ያገቡት ከፍተኛ ምርመራ ለተደረገበት የጋዜጠኞች ዘገባ ምላሽ ነው። የምናየው ያለነው ማንነታቸውን ደብቀው በተለያዩ ቦታዎች በድብቅ ኩባንያዎችን መመስረት ምን ያህል ቀላል እንደሆነ ነው። ይህም ከገንዘቡ ጋር ያላቸውን ግንኙነት ለመደበቅ የሚያደርጉት ነው ሲሉ ትራንስፐረንሲ ኢንተርናሽናል የተባለው ጸረ ሙስና ቡድን አባል ማጊ መርፊ ጠቁመዋል። የሩሲያ ቤተ መንግስት ክሬምሊን ጉዳዩ ይፋ መውጣቱን አውግዟል። ዘገባው በአብዛኛው ያነጣጠረው በፕሬዚደንት ቭላዲሚር ፑቲን ላይ ነው። ሞሳክ ፎንሴካ ከተባለው ፓናማ ያለው የጥብቅና ድርጅት ሾልኮ የወጡትን 11.5 ሚሊዮን ሰነዶችን በመገምገም ረገድ የረዱት የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና የማዕከላዊ ስለላ አገልግሎት ባለሥልጣኖች ናቸው በማለት ክሬምሊን አውግዞታል። የፑቲን ወዳጆች ወደ $2 ቢሊዮን የሚጠጋ ገንዘብ በውጭ ሀገራት ባንኮች አስቀምጠዋል ይላል የጋዜጠኞቹ ዘገባ። ፑቲንን አስመልክቶ በውጭ ሀገራት ያለው ቅጥ ያጣ ፍርሃት ስለ ሩሲያ ወይም ሩሲያ ስላገኘችው ማንኛውም አይነት ስኬት ጥሩ ነገር መናገር ነውር የሆነበት ደረጃ ላይ ደርሷል ሲሉ የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ነቅፈዋል።
ሶማሊያ ውስጥ ማንነታቸው ያልታወቀ የውጭ ኃይሎች ኪስማዮ አጠገብ በሚገኝ ብርሃኒ በተባለ መንደር ሌሊት በአልሻባብ ሰፈር ላይ ወረራ አካሂደዋል። ኃይሎቹ ጥቃት የከፈቱት በሄሊኮፕተሮች እንደሆነ የአካባቢው ነዋሪዎችና እማኞች ባለፈው ረቡዕ ተናግረዋል። ማንነታቸው እንዲገለጥ ያልፈለጉ ነዋሪዎች ለአሜሪካ ድምፅ ራዲዮ ሶማሊኛ አገልግሎት በተናገሩት መሰረት በጥቃቱ ሁለት የአልሻባብ አማጽያን ተገድለዋል። የአማጽያኑን ማንነትና ስለነበራቸው ቦታ እንደማያውቁም አያይዘው ገልጠዋል። ምንነቱ ያልታወቀው ጥቃት እንደተካሄደ የተነገረው በደቡባዊ ሶማሊያ ላይ የተፈጸመ የአየር ድብደባ አንድ አንጋፋ የአልሻባብ አባል መግደሉን የዩናይትድ ስቴትስ ባለሥልጣናት ካረጋገጡ በኋላ ነው።
የናይጄሪያ ወታደራዊ ኃይል አንሳሩ የተባለው ከቦኮ ሐራም የተገነጠለ ቡድን መሪን እንዳሰረ ገልጿል። የናይጄሪያ መከላከያ ሚኒስቴር ቃል አቀባይ ራቢ አቡበከር ኻሊድ አልባርናዊ ባለፈው አርብ ኮሎጅ በተባለው ከተማ ላይ ተይዟል ይላል። የዩናይትድ ስቴትስ መንግስት ባርናዊን ላስያዘ $5 ሚሊዮን ሽልማት ለመስጠት ቃል ገብቶ ነበር።
የኮንጎ ሪፐብሊክ መዲና ፖሊሶች ማንነታቸው ካልታወቀ ታጣቂዎች ጋር ተኩስ ተለዋውጠዋል። ፕሬዚዳንት ዴኒስ ሳሱ ንጉሶ እንደገና ከተመረጡ ወዲህ የመጀመሪያ አብይ ግጭት መሆኑ ነው። በደቡባዊ ብራዛቪል በሚገኙ በኮንጎና ማኬሌኬ በተባሉ መንደሮች ከሌሊቱ 9 ሰዓት ላይ የጀመረው ተኩስ እስከ ንጋቱ እንደቀጠለም ተዘግቧል። ኒንጃ የተባሉ ባለፈው ወር በተካሄደው ፕሬዝዳንታዊ ምርጫ የተሸነፉ ተወዳዳሪ አባት ታማኝ የነበሩ ሚሊሻዎች ማያንጋ በተባለው ወታደራዊ ሰፈር ላይ ጥቃት ከፍተው እሳት እንደለኮሱበት፣ በአራት የፖሊስ ጣቢያዎችና በከንቲባው ጽህፈት ቤት ላይም ጥቃት እንደከፈቱ የመንግስት መግለጫ ጠቁሟል። ስለደረሰው ጉዳት የተገኘ ወይም የተገለጸ ነገር የለም። ፕሬዝዳንቱ ጥቃቱ ለፕሬዝዳንትነት ተወዳድረው ከነበሩት ተቃዋሚዎች ጋር ግንኙነት ይኖረው እንደሆነ ማረጋገጫ እንደሌለም ምርመራ እየተካሄደ መሆኑን መንግስት ጠቁሟል። ንጎሶ እንደገና የተመረጡት የስልጣን ጊዜና የዕድሜ ገደብ ከህገ መንግስቱ እንዲነሳ በህዝብ ድምፅ ከተደገፈ በኋላ ነው።
የቡሩንዲ መንግስት የተባበሩት መንግስታት ድርጅት የጸጥታ ካውንስል ያሳለፈውን 2279 ውሳኔን በበጎ መንፈስ እንደሚቀበል ገልጿል። ውሳኔው በቡሩንዲ ያለውን የጸጥታ ሁኔታ የሚከታተል የመንግስት ድርጅት የፖሊስ ቡድን እንዲመድብ ጥሪ ያደርጋል። ባለፈው አርብ የተወሰደው ውሳኔ ሁሉም ወገኖች ኃይል ተጠቃሚነትን እንዲያስወግዱና ጥላቻን የሚቀሰቅሱ አነጋገሮችን በይፋ ከማሰማት እንዲቆጠቡ ጥሪ ያደርጋል። የብሩንዲ መንግስት ለሁሉም ዜጎች የመሰረታዊ ነጻነት ዋስትና እንዲሰጥም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔ አሳስቧል። የብሩንዲ የውጭ ጉዳይ ሚኒስቴር ሚኒስትር ኤሌን ኒያሚዌቲ የፕሬዚደንት ፒየር ንኩሩንዘዛ መንግስት ምንጊዜም ቢሆን በሀገሪቱ የዓለም አቀፍ ህልውናን ይቀበላል፣ የተባበሩት መንግስታት ድርጅት ወታደሮች እስካልሆኑ ድረስ የድርጅቱ የፖሊስ ኃይል መመደቡንም በበጎ ይቀበላል ብለዋል። የተባበሩት መንግስታት ድርጅት የጸጥታ ካውንስል ውሳኔ የሚለው የፖሊስ ኃይልን ሳይሆን የፖሊስ አስተዋጽኦን ይመስለኛል። እኛ የምንቃወመው የወታደሮች ምደባን በመሆኑ የፖሊስ መመደቡ ሀሳብ የቡሩንዲን ጥቅም የሚጻረር አይመስለኝም ብለዋል የውጭ ጉዳይ ሚኒስትሩ። ካለፈው ሚያዝያ ወር አንስቶ ከ250,000 በላይ የሚሆኑ ዜጎች ከሀገሪቱ ተሰደዋል። ስፍር ቁጥር የሌላቸው ደግሞ በአገር ውስጥ ከመኖሪያቸው ተፈናቅለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። ግሪክ ባለፈው ወር ከአውሮፓ ህብረት ጋር ባደረገችው ስምምነት መሰረት ህገ ወጥ ፈላሾችን ወደ ቱርክ ለመመለስ ጀምራለች። በሌላ በኩል ደግሞ የዓለም አቀፉ የፈላሾች ድርጅት አይኦኤም ሌሎች ፈላሾችና ስደተኞች ከሊቢያ ጠረፍ የሜዲትሬኒያን ባህር እያቋረጡ ጣሊያን እየገቡ ነው ይላል። ባለፈው ሳምንት ለምሳሌ ወደ 1,000 የሚሆኑ አብዛኛዎቹ ናይጄሪያውያን የሚገኙበት ምዕራብ አፍሪካውያን የጣሊያን ወደብ ላይ ደርሰዋል። ለምሳሌ እንደ ኢትዮጵያ ካሉ ሌሎች የአፍሪካ ሀገሮች የሚወጡ ስደተኞችና መጤዎችን በቀጣዮቹ ወራት ሊከተሏቸው እንደሚችሉ ተጠቅሷል። የእንግሊዝኛ ቋንቋ ስርጭት ባልደረባችን ኪም ሉዊስ የዓለም አቀፉን ፍልሰት ድርጅት አይኦኤም ቃል አቀባይ አነጋግራለች። ትዝታ በላቸው ታቀርበዋለች።
የዓለም አቀፉ ፍልሰተኞች ድርጅት አይኦኤም ቃል አቀባይ ጆል ሚልመን የወቅቱን የአፍሪካ ፍልሰተኞች ሁኔታ በማጤን በሚቀጥሉት ወራት ሊከተሉ ስለሚችሉ አዝማሚያዎች ነው የተናገሩት። ከሰሃራ በረሃ በታች ከሚገኙ አገሮች የሚፈልሱ ሰዎች ቁጥር በአሁኑ ጊዜ ከፍተኛ ባይሆንም የተለመደው የጉዞ መስመራቸው ሊቢያ መሆኑን ሚስተር ሚልመን ገልጸዋል። በተለይም ከአፍሪቃ ቀንድ አገሮች የሚፈልሰው ወይም የሚሰደደው ህዝብ ቁጥር አገሮቹ ውስጥ ባለ ተጨባጭ ክስተት ላይ ይመረኮዛል ይላሉ።
ከአፍሪካ ቀንድ አገሮች ከኤርትራ፣ ከሱዳን፣ ከኢትዮጵያና ሶማሊያ ፍልሰተኞች መንቀሳቀስ የሚጀምሩት በአሁኑ ጊዜ ሳይሆን ዘግየት ብሎ በመጪው ወራት መሆኑን ካሁን በፊት ከነበሩ ሁኔታዎች እንረዳለን። የሚያቀኑትም ወደ ሊቢያ ነው፣ ከዛም ወደ ኢጣሊያ። አሁን የሚፈልሱ ካሉም ቁጥራቸው ትንሽ ነው የሚሆነው። በጥቂት ወራት ውስጥ ግን ቁጥራቸው ይጨምራል። ዋናው የስደቱ ምክንያት ደግሞ በአገሮቹ ውስጥ ያለው ተጨባጭ ሁኔታ ነው። በኤርትራ ያለው የግዳጅ ውትድርና እንዲሁም አሁን በኢትዮጵያ ያለው የድርቅ ሁኔታ ይባባስ እንደሆነ እነዚህ ሁሉ መሰረታዊ ምክንያቶች ይሆናሉ።
ባለፈው ዓመት በበጋው ወቅት የፍልሰተኞቹ ቁጥር እጅግ ብዙ እንደነበርና በሊቢያ አድርገው ዋና መዳረሻቸውም ጣሊያን መሆኑን ተናግረዋል የአይኦኤም ቃል አቀባይ ጆል ሚልመን። አብዛኞቹ የሚገቡት በሲሲሊ መሆኑን ገልጸው ፍልሰተኞቹ ልክ እንደገቡ የመጀመሪያው እርምጃቸው ቀድመው ከደረሱ ቤተሰቦች ወይም የአገሮቻቸው ሰዎች ጋር መገናኘት እንደሆነ፣ አንዳንዶቹ እዚያው ጣሊያን ውስጥ ጥገኝነት እንደሚጠይቁ፣ የተቀሩት ደግሞ አገሪቱን ወደሚያዋስኑ በርካታ የአውሮፓ ሀገሮች እንደሚዘልቁ ተናግረዋል። አሁን ቦኮ ሐራም በምዕራብ አፍሪካ በሚያካሄደው ሽብር የተነሳ ከአጠቃላይ አፍሪካ የናይጄሪያ ፍልሰተኞች ቁጥር ከፍተኛ መሆኑን ገልጸዋል።
አድማጮች፣ ዜናው አበቃ። የዓለም ዜናውን ያደመጥነው። አሁን የዕለቱ አብይ ርዕስ ይቀጥላል።
የአፍሪካ አህጉር በየዓመቱ 10 ሚሊዮን አዳዲስ የሥራ ዕድሎችን መፍጠር አለበት። ዛሬ በአፍሪካ ከሚኖሩ 10 ሰዎች 7ቱ ወጣት ናቸው። ለዚህ አዲስ ትውልድ በፍጥነት የሥራ ዕድል መፍጠር አስፈላጊ መሆኑን ከተረዱና ሥራ ከጀመሩት መካከል ናይጄሪያዊ ቢሊዮነር ቶኒ አሉሚሉ ይገኙባቸዋል። የሀብታቸውን ለልጆቻቸው ከማውረስ ይልቅ ተስፋፍቶ በተለይ ወጣቶች እጅ እንዲደርስ ስራ ጀምረዋል። በተለያዩ የአፍሪካ ሀገሮች አዳዲስ የንግድና የቴክኖሎጂ ስራዎችን ለሚፈጥሩና ለሚሰሩ 10,000 ወጣቶች ለእያንዳንዳቸው $10,000 እና ሙሉ የንግድ ስራ ስልጠና ይሰጣቸዋል። በቶኒ አሉሜሉ ፋውንዴሽን ሄኖክ ሰማግዜር በሳምንቱ መጨረሻ ከተለያዩ የአፍሪካ ሀገሮች የመጡ ወጣቶች በኮሎምቢያ ዩኒቨርሲቲ ውይይት ሲያደርጉ በስፍራው ተገኝቶ ያጠናቀረው ዘገባ ዝርዝሩን ይዟል።
ድምጻቸውን የምትሰሟቸው ወጣት አፍሪካውያን ትውልዳቸው በአፍሪካ እድገታቸው ወይ በሌላ የአፍሪካ ሀገር ወይም በምዕራብ ሀገሮች ነው። አንዳንዶቹ እንዲያውም በአውሮፓ ወይም በዩናይትድ ስቴትስ ተወልደው አሁን በአፍሪካ ዙሪያ የሚሰሩ ናቸው። ውይይቶቻቸው በተለያዩ ዘርፎች የጀመሯቸው የንግድ ስራዎች ላይ ያተኮሩ ናቸው። ሐሳብ ያላቸው ስራ የጀመሩ በስራቸው ደግሞ ውጤት አምጥተው የከበሩና ስራ የፈጠሩ ሁሉ ተሰባስበዋል። አሁን አብይ ጉዳያቸው እንጀራ ነው። ስራ ፈጠራ። ኳሜ ዊሊያምስ በናሳ የሮኬት ሳይንቲስት ነበር። አሁን ጋና ውስጥ የሞሪንጋ አምራች ገበሬ ሆኗል። አሁን የቢሮ ስራውን ትቶ። ማቲያስ ወንደሰን ደግሞ ተወልዶ ያደገው በዩናይትድ ስቴትስ ነው። አሁን የሚኖረው አክራ ጋና ነው። ተማሪዎች የሂሳብና ሌሎች የትምህርት አይነቶችን የሚያጠኑበት አፕ ከሚሰራ የቴክኖሎጂ ኩባንያ ጋር አብሮ ነው። ልክ እንደ ማቲያስ በንግድ ሥራ ፈጠራ የተካኑ ወይም ፍላጎት ያላቸው ወጣቶች ሥራቸው እንዲበለጽግ በማሰብ ነው በአፍሪካ በሀብት ከበለጸጉ ጥቂት ሰዎች መካከል የሆኑት ቶኒ አሉሜሉ ከሀብታቸው ከፍለው ለወጣት ሥራ ፈጣሪዎች ሊያጋሩ የወሰኑት። በተለያዩ የአፍሪካ ሀገሮች አዳዲስ የንግድና የቴክኖሎጂ ሥራዎችን ለሚፈጥሩ ለሚሰሩ 10,000 ወጣቶች ለእያንዳንዳቸው $10,000 እና ሙሉ የንግድ ሥልጠና ይሰጣቸዋል። የንግድ ሥልጠናው የንግድ አሰራር ልምድና በዘርፉ ስኬት ያገኙ አጋሮች የሐሳብና የገንዘብ ድጋፍን ያካትታል። በኒውዮርክ ከተሰበሰቡት የንግድ ሥራ ፈጣሪዎች ጋር የተወያዩት ናይጄሪያዊው ቶኒ አሉሜሉ የሥራቸውን ስኬት ምስጢርና በወጣቶች ላይ የሚያደርጉትን ኢንቨስትመንት አስመልክቶ ልምዳቸውን አካፍለዋል።
If Africa must create 10 million jobs every year between now and 2030,
አፍሪካ በሚመጡት 15 ዓመታት ውስጥ በየዓመቱ 10 ሚሊዮን የሥራ ዕድሎችን መፍጠር አለባት ካልን በዚህ አዲስ የሕዝብ ኃይል ተጠቅመን የምናድግበት ስልት ያስፈልገናል። ይህን ማድረግ ከተሳነን ግን ይሄ አዲስ ሕዝባዊ ኃይል ለአፍሪካም ሆነ ለዓለም በርካታ ችግሮችን ያስከትላል።
በአፍሪካ በፍጥነት በማደግ ላይ የሚገኙ ምጣኔ ሀብቶች መኖራቸው የአህጉሪቷ ምጣኔም እየተሻሻለ መምጣቱ ሁኔታዎችን የመቀየር ብቃቱ እንዳለ ሆኖ ከመንግስታት በይበልጥ አዳዲስ የግል ንግድ ሐሳቦች ላይ ማተኮር ወሳኝ ነው ይላሉ ቶኒ አሉሜሉ።
መንግስቶች ስራ የመፍጠር ፍላጎትና ውጥን ቢኖራቸውም አቅሙ ስለሌላቸው በስፋት የስራ ዕድሎች ሲፈጥሩ አናይም። በአፍሪካ ብቻ አይደለም፣ በዓለም አቀፍ ደረጃም ቢሆን ጥቃቅንና መለስተኛ የንግድ ድርጅቶች ናቸው የምጣኔ ሀብት አንቀሳቃሽ ሞተሮች። በአፍሪካም መሆን ያለበት በእነዚህ የስራ ፈጣሪዎች ላይ ያተኮሩ ፖሊሲዎችና ድጋፎች እንዲኖሩ ነው።
ፔጅ ጆስ ወንሰፈስ
በቅድሚያ ለራሳቸው ሥራ ይፈጥራሉ፣ ከዚያ ሌሎችን ይቀጥራሉ ወይንም ትብብር ይፈጥራሉ። ለዚህ ነው በእውነት ዘለቄታ ያለውና የዜጎችን ሕይወት የሚለውጥ ልማት የምናመጣው አዳዲስ የንግድ ሥራዎችና የሥራ ፈጠራ ተነሳሽነቶችን ስንደግፍ ነው።
አፍሪካ ዕድሜያቸው ከ15 እስከ 24 የሚሆነው ሕዝቧ 63 ከመቶ የሕዝቡን ብዛት ይወክላል። በሥራ ከተሰማራው ኃይል ውስጥ ደግሞ 33 ከመቶ የሆነ ድርሻ አላቸው። ግብርናን ያማከለ የኢንዱስትሪና የቴክኖሎጂ እድገት በሥራ ፈጠራ ከታገዘ ለአፍሪካ ልማት ወሳኝ አምድ እንደሚሆን ባለሙያዎች ያስረዳሉ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነኝ።
ወደ መጽሔቱ ትንታኔ እናልፋለን። የሶማሊያ ማዕከላዊ መንግሥትና በከፊል ነጻ የሆነችው የፑንትላንድ ግዛት ባለሥልጣናት ከዘንድሮ ምርጫ በኋላ ጎሳን መሠረት አድርጎ መሪዎችን የመምረጡን አሰራር አስወግደው አንድ ሰው አንድ ድምፅ በሚለው ሂደት ለመተካት ተስማምተዋል። እርምጃው በሶማሊያ ለዓመታት የቆየውን የፖለቲካ ለመረጋጋትና ግጭቶች ሊያስወግድ የሚያስችል አንድ እጅግ ጠቃሚ እርምጃ ሊሆን ይችላል ተብሎም ይገመታል። መሐመድ ዩሱፍ ከናይሮቢ ያደረሰን አጭር ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
የሶማሊያው ጠቅላይ ሚኒስትር ለመገናኛ ብዙሃን በሰጡት መግለጫ ስምምነቱ የምርጫ ሂደቱን መለወጥ የሚችልና ሀገሪቱን ከ2016ቱ ምርጫ በኋላ ወደፊት ሊያራምድ ይችላል ሲሉ በደስታ እንደተቀበሉት ገልጸዋል። የተደረሰው ስምምነት ሊተገበር ከቻለም ከ2020 ጀምሮ የሶማሊያ ፕሬዝደንትና የምክር ቤት አባላቱ የሚመረጡት አንድ ሰው አንድ ድምፅ በሚለው አሰራር ይሆናል ተብሏል። በናይሮቢ ሶማሊያዊው ፖለቲከኛ አሊ አዳዌ ግን አንዳንዶቹን የስምምነቶች አንቀጾች ተግባራዊ ለማድረግ አስቸጋሪ ሊሆን ይችላል ይላሉ። እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ.ም ተመሳሳይ ስምምነት ተደርሶ ነበር። ያኔም የፓርላማ ተወካዮች እንዴት እንደሚመረጡ ለውጦቹ ተጠቅሰዋል። አሁን በተደረሰው ስምምነት ላይ ግን በርካታ ከሕጉ ትርጉም ማምለጫ ሊሆኑ የሚችሉ ብዙ ቀዳዳዎች አሉት ነው ያሉት አሊ አዳዌ። የሶማሊያ መንግሥት ከዚህ ቀደም ለብዙ ዓመታት ሲሠራበት የቆየው 4.5 የተባለውንና ለሀገሪቱ አራቱ ዋና ዋና ጎሳዎች እኩል የሥልጣን ውክልና በቁጥር አነስተኛ ለሆኑት ጎሳዎች ደግሞ በዚያው ደረጃ አነስተኛ ሥልጣን የሚሰጥ ዘዴን ሲጠቀም ቆይቷል። በዚህ አሰራር ምክንያት ይሁን በሌላ በሶማሊያ የተቋቋሙ መንግሥታት ወዲያው ሲፈርሱና ሥልጣናቸው የሕዝብን ድጋፍ ሳያገኝ መቆየቱ ይታወቃል። አብዲ ዋሃብ ሼክ አብዲሳማድ ገለልተኛ የፖለቲካ ተንታኝ ናቸው። አንድ ሰው አንድ ድምፅ የሚለውን አሰራር ማምጣት የሚችለው ቀጣዩ የሶማሊያ መንግሥት ነው ይላሉ።
በሶማሊያ አንድ ሰው አንድ ድምፅ የሚለው አሰራር እውን ሊሆን ይችላል። ቀጣዩ መንግሥት ይህን አሰራር እንዴት ተግባራዊ ማድረግ በሚችልበት መንገድ ላይ ይመሠረታል። ተፋላሚ ወገኖችን እንዴት ማስታረቅ እንደሚችል፣ የመንግሥት ተቋማትን እንዴት ሊመሠርቱ እንደሚችሉና የሶማሊያን የደህንነት ጥበቃ መስሪያ ቤት እንዴት ማጠናከር እንደሚችሉ በጋራ ከተስማሙ ዘዴውን ተግባራዊ ሊያደርጉ የሚችሉ ይመስለኛል።
ከጠቅላላው የሶማሊያ ግዛቶች የተረጋጋች ናት የምትባለው የፑንትላንድ ባለሥልጣናት የሌሎቹ አካባቢዎች ምርጫ በሚያካሂዱበት ወቅት የጸጥታ ጥበቃውን በመርዳት እንደሚተባበሩ ቃል ገብተዋል። ያም ሆኖ ግን በሶማሊያ የፖለቲካው ሽኩቻ፣ የጎሳ ፖለቲካና የአልሻባብ ነውጠኞች የጋረጡት ስጋት የሶማሊያን ምርጫ ሊያደናቅፍና አጠቃላይ መጻኢ ዕድሏን ሊያጨልም እንደሚችል ይፈራል።
የቡሩንዲን ጸጥታ የሚያስጠብቅ የመንግስት ድርጅት የፖሊስ ቡድን በዚያች አገር ይሰማራ ዘንድ የጸጥታው ምክር ቤት ያሳለፈውን ውሳኔ እቀበላለሁ ሲል የፕሬዝደንት ንኩሩንዚዛ መንግስት አስታወቀ። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ባለፈው አርብ ያሳለፈው የድንጋጌ ተቀናቃኝ ወገኖች ከማንኛውም የኃይል እንቅስቃሴ፣ የጥላቻና ጠባጫሪ ንግግሮች እንዲቆጠቡ ይጠይቃል። በተጨማሪም የቡሩንዲ መንግስት የዜጎች መሰረታዊ የነጻነት መብት መጠበቁና የህግ የበላይነት መከበሩ እንዲያረጋግጥ ያሳስባል። የአሜሪካ ድምጽ ሬዲዮ ዘጋቢ ጄምስ ባቲ ያጠናቀረው ዘገባ አለ፣ አሉላ ከበደ ያቀርበዋል።
የብሩንዲው የውጭ ጉዳይ ሚኒስትር አሌን ኒያሚትዌ የፕሬዝዳንት ንኩሩንዚዛ አስተዳደር ዓለም አቀፉ አካል በብሩንዲ እንዲሰማራ ለሚለው ሐሳብ ሁሌም ፈቃደኛ ነው ይላሉ። የተባበሩት መንግስታት የሰላም አስከባሪ ሰራዊት እስካልሆነም ድረስ የመንግስታቱን ድርጅት ፖሊስ በብሩንዲ መሰማራት አንቃወምም ያሉት ሚስተር ኒያሚትዌ አክለውም ወገዛ ያልታከለበት ያሉትን የድንጋጌውን ዘይቤ ወይም ቃል መንግስታቸው የሚደግፍ መሆኑን ተናግረዋል።
I think that what the resolution is talking about is not the police force but the police contribution and we think that
እንደሚመስለኝ ስምምነቱ የሚለው የፖሊስ ኃይል ሳይሆን ከተለያዩ አገሮች የሚውጣጣ ፖሊስ ነው። ያ ደግሞ የቡሩንዲ ሪፐብሊክን ፍላጎት የሚቃረን አይደለም። ይህ ዓለም አቀፍ አካል በቡሩንዲ እንዲሰማራ ለሚለው ሐሳብ ግን ሁሌም ፈቃደኛ ነን። ይህም በአፍሪካ ህብረት የሰብአዊ መብት ተቆጣጣሪና የአፍሪካ ህብረት ወታደራዊ ባለሙያዎች አማካይነት የሚፈጠር ይሆናል።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለመንግስታቱ ድርጅት ዋና ጸሐፊ ያቀረበው ከተለያዩ ሀገሮች የሚውጣጣው የተባበሩት መንግስታት ድርጅት የፖሊስ የመዋጮ ኃይል በመባል የሚታወቀው አካል እንዲሰማራ የሚጠይቅ ነው። ኒያሙቴ እንደሚሉት የሚመጣው ሙያዊ ምክር ለመለገስ እስከሆነ ድረስ የመንግስታቱን ድርጅት ፖሊስ በብሩንዲ መሰማራት አገራቸው ይሁን ብላለች። ሆኖም እንደተባበሩት መንግስታት የሰላም አስከባሪ ሰራዊት እንዲንቀሳቀስ ግን አይደለም ብለዋል። በዚያች ሀገር የቅርብ ጊዜው ብጥብጥ ከተከሰከሰበት እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 2015 አንስቶ ቁጥሩ ከሩብ ሚሊዮን በላይ የሚገመት ህዝብ ህይወቱን ለማትረፍ ቀዩን ጥሎ ወደ ሌሎች ሀገሮች ለመሰደድ ተገዷል። ቁጥሩ በውል ያልታወቀ ህዝብ በአገር ውስጥ ተፈናቅሎም ይገኛል። የተባበሩት መንግስታት የጸጥታው ምክር ቤት ባቀረበው ዘገባ እንደጠቆመውም አሁንም ያልተቋረጠ ወከባና ጫና በህጋዊ መንገድ በተመዘገቡ የፖለቲካ ተቃዋሚዎች ላይ ጭምር የተቃጡ የኃይለ ጥቃቶች፣ የነጻ መገናኛ ብዙሀን አፈና፣ ግድያና የወሲብ ጥቃትን ጨምሮ በሲቪል ማህበረሰብና የፖለቲካ ተቃዋሚ ቡድኖች አባላት ላይ ይፈጸማሉ ብለዋል። የብሩንዲ የውጭ ጉዳይ ሚኒስትር ኒያሚቴ ግን ክሶቹን ያስተባብላሉ። የመብት ተከራካሪ ድርጅቶች ስራቸውን በአግባቡ ሳይሰሩ ለውንጀላ ይጣደፋሉ ባይ ናቸው።
I always say that it is easy to indict, it is easy to accuse without any form of investigation.
ምንም አይነት ማጣራት ሳያደርጉ መወንጀልና መክሰስ ቀላል ነው። የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን ወደ ቡሩንዲ መጥቶ የተባሉትን ክሶች ሊያጣራ ነውና እንጠብቅ። ባሉባልታና መንግስታዊ ያልሆኑ ድርጅቶች የሚሉትን ብቻ ይዞ ተገቢ ሂደት በሌለበት መንግስትን መክሰስ ለምን ያስፈልጋል?
የብሩንዲ ተቃዋሚ ኃይሎች በበኩላቸው የመንግስታቱን ድርጅት ስምምነት ለብሩንዲው ግጭት የሰላም መፍትሄ አምጪ ነው ብለውታል። ለዚህን መሰሉ ጥረቶች በተደጋጋሚ ደንቃራዎችን በመፍጠርም ከተቃዋሚዎች ጋር መደራደር አይፈልግም ያሉትን የፕሬዝዳንት ንኩሩንዚዛን መንግስት ይከሳሉ።
ለምሽቱ የያዝነው የመጨረሻ የትንታኔ ርዕስ ወደ ፓናማ ይወስደናል። የዓለም መሪዎችን ሀብት የሚደበቅበትንና ሙስናቸውን የሚያጋለጥ ሰነድ ፓናማ ከሚገኝ ኩባንያ ሾልኮ ወጣ። በሁሉም የዓለም ማዕዘናት ያሉ በርካታ ከበርቴዎችን ስም የያዙት ሰነዶች ውስጥ የበርካታ የዓለም መሪዎች ስምም አለበት። ሪጅዌል ከለንደን ያጠናቀረው ዘገባ ዝርዝሩን ይዟል። ቆንጂት ታዬ ታቀርብልናለች።
ፓናማ ከሚገኘው ሞሳክ ፎንሴካ ከሚባል የሕግ ኩባንያ የወጡት 11 ሚሊዮን ሰነዶች ናቸው። እነዚህ ሰነዶች ባለብዙ ገንዘብና ባለብዙ ጉልበትና ስልጣን የሆኑ ሰዎች ግብር እንዳይከፍሉ፣ ሙስናቸው እንዳይደረስበት እና ከማዕቀብ ለማምለጥ ሀብታቸውን እንዴት አድርገው ፓናማን በመሳሰሉ መሸሸጊያዎች እንደሚደብቁ የሚያጋልጡ መሆናቸውን ጸረ ሙስና ተሟጋቾች ይናገራሉ። የትራንስፓረንሲ ኢንተርናሽናል አባሏ ማጊ መርፊ
What we see is that it's very easy for people that want to hide their identity.
ሰነዶቹ የሚያሳዩን ማንነታቸው እንዳይታወቅ የሚፈልጉ ሰዎች በተለያዩ ሀገሮች በጣም በቀላሉ በሚስጥር ኩባንያ ማቋቋም እንደሚችሉ ነው። ያን የሚያደርጉት ከገንዘቡ ጋር ስማቸው እንዳይነካካ ለመደበቅ ነው።
ከፓናማ ሞሳክ ፎንሴካ ኩባንያ በድብቅ በወጡት ሰነዶች ውስጥ ከ50 የዓለም ሀገሮች የሆኑ 143 ፖለቲከኞች ስም የተገኘ ሲሆን 12ቱ የርዕሰ ብሔራት ናቸው። የአይስላንድ ጠቅላይ ሚኒስትር ሲግመንደር ጎንላክሰን በውጭ ሀገር በተቋቋመ ኩባንያ አማካይነት በሀገራቸው ባንኮች ውስጥ ብዙ ሚሊዮን ዶላር መዋዕለ ንዋይ እንደሚያንቀሳቅሱ የሚያሳይ ሰነድ ብቅ ያለ ሲሆን አሁን እሳቸው ከስልጣን እንዲወርዱ ጥያቄ መጥቶባቸዋል። የፓናማው ሰነድ ከቻይና የፕሬዝደንት ሺንግፒንግ ቤተሰብና ከፍተኛ የኮሙኒስት ፓርቲው ሹማምንትን ስምም ያጋልጣል። የአርጀንቲና ፕሬዝደንት ሞሪሲዮ ማክሪ ገንዘባቸው በሃማስ ውስጥ ተደብቋልም ይላል። የዩክሬኑ ፕሬዝደንት ፔትሮ ፖሮሼንኮም እንደ አውሮፓውያን አቆጣጠር በ2014 ዓ ም በሩሲያ ከሚደገፉት ተገንጣይ ኃይሎች ጋር የሀገራቸው ወታደሮች ከባድ ፍልሚያ ላይ በነበሩበት ሰዓት ብሪቲሽ ቨርጂን አይላንድስ በመትባለው ደሴት ገንዘብ የሚደብቁበት ኩባንያ ሲያቋቁሙ እንደነበረ ሰነዱ ያጋልጣል። ሩሲያ ደግሞ የፕሬዝደንት ቭላዲሚር ፑቲን የቅርብ ረዳቶች በሚመሩትና በአሁኑ ጊዜ በዩናይትድ ስቴትስና በአውሮፓ ህብረት ማዕቀብ ስር በሚገኘው ባንኮ ሩሲያ አማካይነት በህጋዊ አካል ሽፋን ብዙ ቢሊዮን ዶላር ህገወጥ ገንዘብ የሚያንቀሳቅስ አካል መኖሩን ሰነዱ ይጠቁማል። የፓናማው የህግ ኩባንያ ሞሳክ ፎንሴካ ግን የጣስኩት አንድም ህግ የለም በማለት አጥብቆ አስተባብሏል። ጸረ ሙስና ተሟጋቾች ግን ምርመራው እንዲቀጥል ነው የሚጠይቁት። የግሎባል ዊትነሱ ሮበርት ፓልመር
If it's money laundering, if it's sanctions busting, if it's tax evasion, that is definitely illegal.
ህገወጥ ገንዘብ ህጋዊ ስም አልብሶ ማንቀሳቀስ፣ ከማዕቀብ ለመደበቅ ወይም ግብር ከመክፈል ለማምለጥ የተፈጸመ ተግባር ከሆነ ህገወጥ ድርጊት ለመሆኑ አንድና ሁለት የለውም። የኩባንያ ከ23 በላይ ዓለም አቀፍ ማዕቀብ የተደነገገባቸው የሆኑ ደንበኞች እንዳሉት ተመልክተናል።
ከፓናማ ኩባንያ ከወጡት ብዛት ያላቸው ሰነዶች አብዛኞቹ በዓለም ዙሪያ ያሉ ግለሰብ ቱጃሮች የክብረታቸው ልክ እንዳይታወቅ ለመደበቅ ሲሉ ምን እንደሚያደርጉ የሚያሳዩ ናቸው። አሁንም የትራንስፓረንሲ ኢንተርናሽናሏ ማጊ መርፊ
The funds that have been transferred around the global financial system require
ገንዘቡን በአለም የገንዘብ ተቋማት መረብ ውስጥ እንዲዘዋወር የባንክ ባለሙያዎች፣ ጠበቆች እና የሂሳብ ባለሙያዎችን ተሳትፎ ይጠይቃል። እንግዲህ እዚህ ለንደን ከተማ ውስጥ የሙስና ገንዘብ ሲንቀሳቀስ በሚኖረን ሚና ደስተኞች ነን ወይ? የብሪታንያ መንግስትም ሆነ ሌሎች መልስ ሊሰጡበት የሚገባ ከባድ ጥያቄ ነው።
በመጪው ግንቦት ወር የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን በሚያስተናግዱት የጸረ ሙስና የመሪዎች ጉባኤ ላይ የሚካፈሉት የዓለም መሪዎች በዚህ ጥያቄ ዙሪያ ይመክሩበታል። ይሁን እንጂ በፓናማው ሰነድ የዴቪድ ካምረን ወግ አጥባቂ ፓርቲ በርካታ አባላትም ስም ተጠቅሷል። ሟቹ አባታቸውም አልቀሩ። የቤተሰባቸውን ሀብት በሃማስ ውስጥ በሚገኝ ኩባንያ ስም ሸሽገዋል ይላል ሰነዱ። አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ከእናንተ ያገኘናቸው አስተያየቶች የሚስተናገዱበት ክፍለ ጊዜ ደርሰናል። ጥቂቶቹን እናሰማለን።
ዎች እንዴት ናችሁ? አድማጮች፣ ከደቡብ ሱዳን በየጊዜው በሀገራችን ወቅታዊ ሁኔታ የተለያዩ አንደምታ ያላቸው ሙራልን እየጋበዛቸው የምታቀርቡት በጣም የምበረታታና ግንዛቤ የሚሰጥ ግጭት ሆኖ ነው ያገኘሁት። በተለይ በአሁኑ ሰዓት የኦሮሚያ ክልል የተከሰተው ግጭት አሁን ስልጣን ላይ ባለው መንግስት ብቻ የተፈጠረ ሳይሆን ከመቶ ዓመት በፊት ጀምሮ የተጠራቀመ ኢፒሶድ መሆኑን ምሁራን ያቀረቡት በጣም የሚያስማማና የሀገራችን ችግር መፍትሄውን ለመፈለግ አቅጣጫ የሚጠቁም ሆኖ ነው ያገኘሁት። ኦሮሞ ብሔረሰብ ማንነቱን፣ ቋንቋውን፣ ባህልና የግዛት ክልሉ ህልውናውን ያገኘው ከ1987 ዓ.ም ጀምሮ ነው። ከዚህ በፊት የነበረው አሁን የሌሉ እየተወገዱ በግለሰቦች ጻፍና በመንግስት ደረጃ እንኳን ያሉ የታሪክ መጽሐፎች የብሔረሰቡን ህሉና የማይደንቅ ስልጥቶ ያለፉ ናቸው። ይህን ችግር አንዳንድ ምሁራን እርካቸው ልሳቶች ለማግኘት አሁን ካለው መንግስት ጋር በማገናኘታቸው በጣም ያሳዝናል። የኦሮሞ ህዝብ በዚህ መንግስት ግልጽ የሆነ መልካም አስተዳደር በስተቀር ምንም ያጣው ነገር የለም። ለዝቢዎች በጣም አመሰግናቸዋለሁ። ታንኪዩ።
ሀሎ፣ ቮይስ ኦፍ አሜሪካ እንደምን ዋላችሁ? ከፍራንክፈርት ነኝ፣ ታደሰ እባላለሁ። በአሁኑ ጊዜ በአሁኑ አካባቢ ሁሉም በሚሰማው ሚዲያዎች ስለ ወልቃይቶች እየተነጋገረ ነው። ስለዚህ አሁን የኢትዮጵያ ህግና ፌደራል ሲስተም እኮ በቋንቋ ተብሎ ነው የተለያየው። በቋንቋ ስለተባለ ቋንቋ እንናገርም ካሉ መሄድ ይችላል። አለበለዚያ በቋንቋ እስከተከፋፈለ ድረስ ከትግራይ ወደ አፋር የሄዱት ከትግራይ ወደ አማራ ክልል እንደ አገው የሄዱት መመለስ አለባቸው ማለት ነው። ወይም ደድሮ ይሆናል ወይም በህጉ መሰረት ይሰራል። ለምን ይሄ የሚያጨቃጭቅ አይደለም፣ ምንም የሚያጨቃጭቅ ነገር አይደለም። አመሰግናለሁ። ታደሰ
ጤና ይስጥልኝ። ቮይስ ኦፍ አሜሪካዎች የዘወትር አድማጫችሁ ነኝ። አሽሮ ይባላለሁ። ከደቡብ አፍሪካ ነው የምደውልላችሁ። አስተያየት መስጠት የፈለግኩት በፖለቲካው ጉዳይ ብዙን ጊዜ የፖለቲካ ምሁራኖችን እያቀረባችሁ ትንታኔ ይሰጣሉ። ያ ልክና ሊደረግ የሚገባ በዛ ልትመሰግነውም ይገባል። ሌላው እኔን በኢትዮጵያ ውስጥ እያሳሰበኝ ያለው የመንግስት ወጪና የአገሪቷ ጠቅላላ ሀብት ገቢዋ እየተመጣጠነ አይደለም። በምሁራኖቹ ቋንቋ ይመስለኛል ጂዲፒ ነው የሚባለው። የኢትዮጵያ ሕዝብ ገቢና የመንግስቶች እየተመጣጠነ አይደለም። ስለዚህ በዛ ጉዳይ ላይ በና ግሪክ የደረሰ ጦስ በእኛም በኢትዮጵያውያኖች ላይ እንዳይደርስ አንዳንድ የኢኮኖሚ ምሁራኖችን አቅርባችሁ ትንታኔ ቢሰጡን የሚል ነው። አሽሮ ይባላል። ከደቡብ አፍሪካ ነው። እግዚአብሔር ይስጥልን።
አስተያየት የላካችሁልንን ሁሉ እናመሰግናለን። ሁሌም ጻፉልን፣ ደውሉልን። ስልካችን 2022054492 የውስጥ መስመር 14 ነው። በተቀረጸው የድምፅ መመሪያ መሰረት ሳታበዙም ሳታሳንሱም ላኩ። ኢሜይል እልካለሁ ለምትሉ horn@voanews.com ነው።
አዲሱ አሁን እንግዲህ የሙዚቃ ክፍለ ጊዜ ደርሷል እና ምን አዘጋጀል?
የሙዚቃ ክፍለ ጊዜ ገርምሻል አዳነች፣ አንድ ታዋቂ የሳክስፎን ተጫዋች ከዚህ ዓለም በሞት ተለይተዋል፣ ጌታቸው መኩሪያ አረፉ ይላል። ከኢና ወይም ከኢትዮጵያ ዜና አገልግሎት የተገኘው ዜና።
መቼ ነው ያረፉት?
ዛሬ ነው ያረፈው ጌታቸው። ከዚህ ቀደም በራዲዮ መጽሔት የታመመ ጊዜ አልጋ ላይ ሆኖ ካሉላ ጋር ትንሽ ሰርተን ነበር። ስለ ህመሙ መድኃኒት እየጠበቀ ከውጭ ሰውም እየላከለት ነበረ። አሁን ግን በሚያሳዝን መልኩ ድንገት ዛሬ አረፈ። ያው የቀብሩ ስነ ስርዓት ደግሞ ነገ በ9 ሰዓት ጴጥሮስ ወጳውሎስ ይፈጽማል ተብሏል። ጌታቸው የ11 ልጆች አባት ነበር። ታዋቂ ታዋቂ ነው። እሱ በእኛ ጊዜ እኮ ድሮ ይጫወታል። አንቺ እሱ እንደ አመልጦሻል ማለት ነው።
ይህ ሙዚቃ ላይ እስከዚህ የተወሰኑትን ነው የማውቀው።
መልካም ጌታቸው መኩሪያ በጣም ታዋቂ የሳክስፎን ተጫዋች ነው። በጣም ከኢትዮጵያ ውጭ ሁሉ ወጥቶ ብዙ ቦታ ተጫውቷል እና ታሪኩን ባለፈው ሰርተናል። አሁን ደግሞ ሞቱን በተመለከተ ሰሞኑን አዲስ አበባ ለእነ እስክንድርም ነግሬያለሁ። ኢንፎርሜሽን ወይም መረጃ ካገኙ በእሁድ የራዲዮ መጽሔት ጥቂት ከበሬጅ ወይም ጥቂት ሽፋን እንሰጣለን። እችን ሀገዳው አብረን እንስማት
እንስማት።
ጌታቸው እንግዲህ ነፍሱን ይማረን እንላለን። በኋላ ጊዜ ካገኘን ደግሞ አንድ ሌላ እሱ በመሳሪያ ብቻ ነው በሳክስፎን የተጫወተው፣ የድምፅ የለውም። በኋላ ጊዜ ካለን እንጫወታለን። አድማጮች፣ አሁን ዋና ዋና ዜናውን ባጭሩ እናሰማ።
የሶሪያ መንግስት በተከበቡት ቦታዎች ሰብአዊ ረድኤት ካለምንም ችግር እንዲገባ ለማድረግ የገባውን ቃል አላከበረም ሲል ሂማን ራይትስ ዋች የተባለው የሰብአዊ መብት ድርጅት ከሷል። የተባበሩት መንግስታት ድርጅት በመቶ ሺዎች የሚቆጠሩ ረድኤት የሚያስፈልጋቸው ሰዎች በአካባቢው እንደሚገኙ ገልጿል። የረድኤት ድርጅቶች በዳራና በምስራቅ ቦታ ረድኤት እንዲያቀርቡ መንግስት አልፈቀደም ይላል። የሰብአዊ መብት ድርጅት መንግስት በፍጥነት በተከበቡት አካባቢዎች ረድኤት እንዲገባ እንዲፈቅድም ጥሪ አድርጓል። ዛሬ በኢራቅ ዙሪያ በተከታታይ በተፈጸሙት የአጥፍቶ ማጥፋት ፍንዳታዎች ቢያንስ 24 ሰዎች ተገድለው 60 የሚሆኑ ቆስለዋል። አብዛኞቹ ፍንዳታዎች የኢራቅ ወታደሮችንና የእግረኛ ተዋጊዎችን ኢላማ ያደረጉ ናቸው። እስካሁን በሉ ጊዜ ለጥቃቶቹ ኃላፊነት የወሰደ የለም። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በኢራቅ የጸጥታ ኃይሎች ላይ የአጥፍቶ ማጥፋት ጥቃት ሲያካሄድ ቆይቷል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ዋና ጸሐፊ ጄንስ ስቶልንበርግን በዋይት ሀውስ ተቀብለው እያስተናገዱ ነው። ዋናው የንግግራቸው አጀንዳ እስላማዊ መንግስት ነኝ የሚለው ቡድን ይሆናል ተብሎ ይጠበቃል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ፕሮግራማችን እስከ ምሽቱ አራት ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ይቀጥላል። አሁን ለሰኞ የሁለተኛው አጋማሽ ቀዳሚ ዝግጅት ሆኖ በሰሎሞን ክፍሌ የሚቀርበው ስፖርት ይሆናል።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። የኬንያ አትሌቶች በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ የግማሽና ሙሉ ማራቶን በሁለቱም ጾታዎች የበላይነቱን ተቀዳጅተዋል። የኢትዮጵያና ኤርትራ ሯጮች ባንዳንዶቹ በሁለተኝነት አጠናቀዋል። በእግር ኳስ የአፍሪካን ዋንጫ ማጣሪያ፣ የእንግሊዙን ፕሪምየር ሊግና የስፔን ላሊጋንም ባጭሩ እንቃኛለን። አብራችሁን ቆዩ። የሩጫ ስፖርቱን ዜና ላስቀድም። በትላንቱ የዳጉ ደቡብ ኮሪያ ሙሉ ማራቶን ሩጫ ውድድር በሁለቱም ጾታዎች ድል የተቀዳጁት የኬንያ አትሌቶች ናቸው። ካሮላይን ኪልል የሴቶቹን በ2 ሰዓት 27 ደቂቃ ከ39 ሴኮንድ፣ ጄምስ ኳምቤ የወንዶቹን በ2 ሰዓት 10 ደቂቃ ከ46 ሴኮንድ በአንደኝነት አጠናቀዋል። በወንዶቹ በሁለተኝነት ያጠናቀቀውም ኬንያዊ ነው፣ ጆን ላንጋት ይባላል። በሴቶቹ ግን ኢትዮጵያዊቷ ሻረጌ አለነ በሦስተኝነት ገብታለች። ወርቂቱ አየኑም አምስተኛ ሆና ጨርሳለች። ባለፉት 2 ተከታታይ ዓመታት በዴጉ ማራቶን በወንዶቹም በሴቶቹም አሸናፊ የነበሩት የኢትዮጵያ አትሌቶች መሆናቸው ይታወቃል። ወደ ፕራጉ ግማሽ ማራቶን ስንሸጋገርም ውጤቱ በተመሳሳይ ነው የተጠናቀቀው። የወንዶቹን ዳንኤል ዋንጂሩ፣ የሴቶቹን ቪዮላ ጄፕቹምባ ሁለቱም ከኬንያ አሸንፈዋል። ዳንኤል ርቀቱን ከአንድ ሰዓት በታች በ59 ደቂቃ ከ20 ሲገባ ቪዮላ 1:05:51 አስመዝግባለች። ወርቅነሽ ደገፉ ከኢትዮጵያ ሁለተኛ፣ ሌላይቱ ኬንያዊት ግላዲስ ቼፕኮምቤ ሦስተኛ። በወንዶቹም ሁለተኛው ከኬንያ ነው፣ ባርሴሉስ ኪፕዮጌ ይባላል። አዱኛ ተክሌ ከኢትዮጵያ ሦስተኛ። ወደ ኢጣሊያ ሚላን ከተማ ማራቶን እናምራ። በወንዶቹ ከአንደኛ እስከ አምስተኛ ተከታትሎ በመግባት ታሪክ የሠሩት የኬንያ አትሌቶች ናቸው። ኤርነስ ጌኖ 2:08:15 አንደኛ፣ ኢሽማኤል ቼፕታን ሁለተኛ፣ ኬነት ሙንጋራ ሦስተኛ፣ ሳሙኤል ሙዋኒኪ አራተኛ፣ ኤቫንስ ኮሪር አምስተኛ። የሴቶቹ አሸናፊዎች ግን ምንም እንኳ ኬንያዊቷ ብሪጅድ ኮስጊ በአንደኝነት ብታጠናቅቅም ከሁለተኛ እስከ አምስተኛ ያሉት ግን የተለያዩ ሀገሮች አትሌቶች ናቸው። ቬራ ኑኔዝ ከፖርቱጋል ሁለተኛ፣ ዳሊን ቤልሞንት ከኪዩባ ሦስተኛ፣ መሊካ ቤን ላፍኪር ከሞሮኮ አራተኛ፣ ጁዲት ቫርጋ ከኢጣሊያ አምስተኛ ሆነዋል። በመጨረሻም የበርሊኑን ግማሽ ማራቶን አይቼ የሩጫውን ስፖርት ዜና አበቃለሁ። እዚያም በወንዶቹ ኬንያዊው ሪቻርድ ሜንጉቺ ቀድሞ ገብቷል። 59:58 ጥሩ ጊዜ ነው ያስመዘገበው። ስምኦን ተስፋዬ ከኤርትራ ሁለተኛ ሆኗል። 1:01 አስመዝግቧል። ሌላው ኬንያዊ ኢማኑኤል ጋንቱኒ ሦስተኛ ሆኗል። በሴቶቹ የበርሊኑን ግማሽ ማራቶን ያሸነፈችው የሆላንዱ አሯጭ ኤሊዜባ ቼሮኖ ሆናለች። ሱዛን ጂፕቱ ከፈረንሳይ ሁለተኛ፣ አጄካ ማርጁስካ ከፖላንድ ሦስተኛ። አትሌቲክሱን በዚሁ ላብቃ። አድማጮች፣ ለሀገር ውስጥና የውጭ ሀገር እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ይሆናል የምወስዳችሁ። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። የአዲስ አበባ ስታዲየም በአንድ ሳምንት 3 የአፍሪካ እግር ኳስ ዋንጫ ማጣሪያዎችን አስተናግዷል። ቀደም ሲል የወንዶችና ሴቶች ብሔራዊ እግር ኳስ ቡድኖች ከአልጄሪያ አቻዎቻቸው፣ ትናንት ደግሞ የኢትዮጵያና የሶማሌ ወጣት ብሔራዊ እግር ኳስ ቡድኖች ለአፍሪካ ወጣቶች እግር ኳስ ዋንጫ የመጀመሪያ ማጣሪያቸውን አድርገዋል። በውጤቱ የኢትዮጵያ ወጣት ብሔራዊ ቡድን ድል ቀንቶታል፣ 2-1 ረቷል። ሁለቱ ወጣት ቡድኖች ከሁለት ሳምንት በኋላ የመልሱን ጨዋታ ጅቡቲ ላይ ያደርጋሉ። የሁለቱ ደርሶ መልስ የነጥብ አሸናፊ ደግሞ ለሌላ ወሳኝ ማጣሪያ ይሸጋገራል ማለት ነው። ቀጣይ ተጋጣሚውም የጋና ወጣት እግር ኳስ ቡድን መሆኑ ታውቋል። በ2017 አፍሪካ ዋንጫ 15 ቡድኖችን አንጥሮ ለመለየት የሚያስችለው የምድብ አራተኛ ማጣሪያ በተለያዩ የአፍሪካ ከተሞች ተፋፍሞ ተካሂደዋል። አልጄሪያ ላይ እንዳል ነበር ሆኖ 7-1 ተሸንፎ የተመለሰው ኢትዮጵያ ቡድን አዲስ አበባ ላይ ባለፈው ማክሰኞ ያደረገውን የመልስ ጨዋታ የቆሰለ ነበር ሆኖ አምሽቷል። በውጤቱም በአቻ 3-3 ተለያይቷል። ስቴዲየሙን በመላው ደጋፊ በጠንካራ የሞራል ድጋፍ እየታገዘ በፈጣን እንቅስቃሴ ተጋጣሚን ተጭኖ ድርጭ ተጫውቷል። እስከ 76ኛው ደቂቃ ድረስም በጌታነህ ከበደ 2 ጎሎችና በዳዊት ፍቃዱ 3ኛ ታክሎበት 3-1 መርቶ ነበር። ሆኖም የጨዋታው አጠናቀቂያ እንደሁም ሳይደናገጥ አከታትሎ 2 በማስቆጠር ነጥብ ተጋርቶ ወጥቷል። የአልጄሪያ ቡድን ዋና አሰልጣኝ መሲህ ጉርኩት ሜዳውና የአየሩ ሁኔታ ለተጫዋቾቻቸው የመከራ ያህል አሰቃይቷቸዋል ብለዋል። የአዋሪዎቹ አሰልጣኝ ዮሐንስ ኃይሌ በበኩላቸው ከተጫዋቾቻቸው ጋር የሚቻለውን ሁሉ አድርገው 7-1 ውጤቱን ለመቀልበስ ተመካክረን ወደ ሜዳ ገብተናል ብለዋል።
ሁሉና ባንዲራውን ስታድርገን ሀገራችን ሜዳ ላይ አንድ ነገር መደረግ አለበት ነው። የሚችለውን ሁሉ አናድርግና የፈለገ ነገር ይባለው ነገር ነው። በከፍተኛ ደረጃ የተለያየ ነው።
ከሌሎች ማጣሪያዎች መካከል ቶጎና ቱኒዚያ፣ ቡርኪና ፋሶና ኡጋንዳ ሁለቱም ያለ ግብ ባዶ ለባዶ ተለያይተዋል። ወደ አውሮፓ የውስጥ ውድድር ስንሸጋገር በስፔን ላሊጋ የባርሴሎናና የሪያል ማድሪድ ደማቁ ኤል ክላሲኮ በመላው እግር ኳስ አፍቃሪዎች ዘንድ በጉጉት ተጠብቆ ነበር። ሆኖም ፉክክራቸውና በሁለቱ የሚታወቅበት ማራኪ አጨዋወታቸው የተጠበቀውን ያህል ሆኖ አልተገኘም። በመጀመሪያው ዙር ባርሴሎና ሪያል ማድሪድን ሜዳው ድረስ ሄዶ ነበር 4-1 አንበርክኮ ከማሸነፉን ተከትሎ ከትናንት በስቲያ ባርሴሎና በሜዳው ይሸነፋል ብሎ የገመተ አልነበረም። በካሪም ቤንዚማና በክርስቲያኖ ሮናልዶ 2 ጎሎች ሪያል ማድሪድ 2-1 ማሸነፍ ብቻም ሳይሆን በተለይ ከረፍት መልስ የማድሪዶች ብልጫ ትልቅ ብሎ ታይቷል። ባርሴሎና ተሸንፎም መሪነቱን አልለቀቀም። በ76 ነጥብ አናት ላይ ተቀምጧል። የሪያል ማድሪዱ ክርስቲያኖ ሮናልዶ በ29 ኮከብ ጎል አግቢነቱን አጠናክሮ ቀጥሏል። በእኔ በኩል ያለው ይኸው ነው ሰሎሞን።
አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። ካለን ጊዜ አንጻር በዙ ይሆናል የምንሰናበተው። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።
አድማጮች፣ አሁን ደግሞ ሳምንታዊው አፍሪካ ነክ ርዕሶች ይቀርባል።
የደቡብ አፍሪካ ፕሬዝዳንት ጄኮብ ዙማ የግል ቤታቸውን በመንግስት ገንዘብ በማሳደስ የአገሪቱን ህገ መንግስት ጥሰዋል ሲል ከፍተኛው ፍርድ ቤት ባለፈው ሐሙስ በይኖባቸዋል። ዲሞክራሲያዊ ውህደት የተባለው የደቡብ አፍሪካ ተቃዋሚ ፓርቲ ብይኑን መሰረት በማድረግ ክስ እንዲመሰረትባቸው ለሀገሪቱ ምክር ቤት የውሳኔ ሐሳብ አቅርቧል። በምክር ቤቱ ያሉት የገዢው የአፍሪካ ብሔራዊ ኮንግረስ አባላት የክሱን ሐሳብ ይደግፉ እንደሆነ አይታወቅም። የአፍሪካ ርዕሶች ፕሮግራም አዘጋጅና አቅራቢ አዳነች ፍስሐዬ ያጠናቀረችው ዘገባ ቀጥሎ ይቀርባል።
የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ የግል ቤታቸውን በመንግስት ገንዘብ በማሳደስ የሀገሪቱን ህገ መንግስት ጥሰዋል ሲል የሀገሪቱ ከፍተኛ ፍርድ ቤት ባለፈው ሐሙስ በይኗል። ፕሬዚዳንቱ ከጆሃንስበርግ 300 ማይሎች ርቆ የሚገኘው መኖሪያ ቤታቸው ሲታደስ ቲያትር ቤትን፣ መዋኛ ቦታን፣ የከብቶች ቤትን፣ የእንግዶች ማዕከልን የመሳሰሉ ተጨምረውበታል። ለዚህ ሁሉ አላስፈላጊ ለተባለው ከወጣው 16 ሚሊዮን ዶላር የግብር ከፋዮች ገንዘብ የተወሰነው እንዲመልሱ ጃኮብ ዙማ ሲጠየቁ ለደህንነት ያስፈልጋልና በመንግስት ገንዘብ መሰራቱ ተገቢ ነው በማለት ለአመታት ያህል አሻፈረኝ ማለታቸው ሲዘገብ ቆይቷል። ዲሞክራሲያዊ ውህደት የተባለው የደቡብ አፍሪካ ተቃዋሚ ፓርቲ ታዲያ ጃኮብ ዙማን የመክሰስ ሐሳብ ለሀገሪቱ ምክር ቤት ማቅረቡን የተቃዋሚው ድርጅት ህጋዊ ጉዳዮችን የሚከታተል የፌዴራል ክፍል ሊቀመንበር ጄምስ ሰልፍ ገልጸዋል። በፕሬዚዳንት ጃኮብ ዙማ የሚመራው ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ ፕሬዚዳንቱን የመክሰስ ሐሳብ ይደግፍ እንደሆነ አልታወቀም። የክሱ ሐሳብ እንዲሳካ ከጠቅላላ የምክር ቤት አባላት በሁለት ሶስተኛዎቹ መደገፍ ይኖርበታል።
ሕገ መንግሥታዊው ፍርድ ቤት ፕሬዚደንት ዙማ በሕገ መንግሥቱ የሰፈረው ግዴታቸውን እንዳልተወጡና ሕገ ወጥ የሆነ ተግባር እንደ ፈጸሙ ነው ያስታወቀው። በእኛ አመለካከት ታዲያ ይህ ድርጊት ከባድ ሕገ መንግሥታዊ ጥሰት ነው። ክስ ሊቀርብባቸው ይገባል የሚል እምነትም አለን። በሕገ መንግሥቱ አንቀጽ 83 መሠረት እንዲከሰሱም ለምክር ቤቱ የውሳኔ ሐሳብ አቅርበናል። በምክር ቤቱ የሚገኙት ከተለያዩ ድርጅቶች የተወከሉት አባላት የውሳኔውን ሐሳብ የመደገፍ ግዴታ አለባቸው የሚል እምነት አለን።
የግዢው የአፍሪካ ብሔራዊ ኮንግረስ ደጋፊዎች ግን የድርጅቱ አባላት የሆኑት የምክር ቤት አባላት የክሱን የውሳኔ ሐሳብ የሚደግፉ አይመስለንም ይላሉ። ተቃዋሚው ድርጅት ከዚህ ቀደም ያቀረበው በዙማ ላይ ያለ መተማመን ሐሳብ መክሸፉን እንደ ምሳሌ ይጠቅሳሉ። ሰልፍ ግን በዚህ አይስማሙም።
The Constitutional Court also had some very stern words to say about the conduct of the National Assembly.
ሕገ መንግሥታዊው ፍርድ ቤት የሀገሪቱ ብሔራዊ ሸንጎ ወይም ምክር ቤት ፕሬዚደንት ዙማ ተጠያቂ እንዲሆኑ የማድረግ ሕገ መንግሥታዊ ግዴታውን አልፈጸመም ሲል ከባድ ነቀፌታ አሰምቷል። ስለሆነም በምክር ቤቱ አብላጫ መቀመጫ ያለው ፓርቲ አባላት በሕገ መንግሥታዊ ግዴታቸው መሠረት የውሳኔውን ሐሳብ ካልደገፉ በፍርድ ቤት ሊታይ የሚችልበት ሁኔታ ይኖራል። ሕገ መንግሥታዊው ፍርድ ቤት በምክር ቤቱ አብዛሃነትን የያዘው ክፍል ፕሬዚደንት ዙማን ተጠያቂ የማድረግ ሕገ መንግሥታዊ ግዴታውን አልተወጣም የሚል ነቀፌታ በማሰማቱ በምክር ቤቱ ውስጥ ያሉት የገዢው ፓርቲ አባላት የውሳኔውን ሐሳብ አለመደገፋቸው ራሱ በፍርድ ቤት ሊታይ ይችላል።
የዙማ ደጋፊዎች በበኩላቸው ፕሬዝዳንቱ የግል ቤታቸውን ለማደስ የወጣውን ገንዘብ ለመክፈል ቃል በመግባት የሚከፍሉት ድርሻ ምን ያህል እንደሆነ ጠይቀዋል ይላሉ። የዙማ ደጋፊዎች አያይዘውም ተቃዋሚው ድርጅት በዙማ ላይ ክስ ለመመስረት የተነሳው የአፍሪካ ብሔራዊ ኮንግረስን በምርጫ ለማሸነፍ ባለመቻሉ የሚጠቀምበት ርካሽ ፖለቲካ ምክንያት ነው ባዮች ናቸው። ጄምስ ሰልፍ ግን ፕሬዚዳንት ዙማ በሀገሪቱ ሕገ መንግሥት ያለመገዛት ባህሪ በማሳየት ረገድ የረጅም ጊዜ ታሪክ አላቸው፣ ይህ ራሱ ያስከስሳቸዋል ብለዋል። ዙማ የደረሰባቸውን ሕጋዊና ፖለቲካዊ ጉዳት አቅልለው ለማየት እየሞከሩ እንደሆነ ግልጽ ነው ይላሉ ሰልፍ።
He's trying obviously to minimize the political damage and the legal damage to his reputation.
ዙማ የደረሰባቸውን ሕጋዊና ፖለቲካዊ ጉዳት አቅልለው ለማየት እየሞከሩ እንደሆነ ግልጽ ነው። ሕገ መንግሥታዊው ፍርድ ቤት በጣም ከባድ በሆኑ ተግባሮች ሕገ መንግሥት መጣሳቸውን ሲያመለክት የመጀመሪያ ጊዜ አይደለም። ፕሬዚደንት ዙማ ሜንዚ ሲሜላን የተባሉ ሰውን የአቃቤ ሕግ ክፍል ብሔራዊ ሥራ አስኪያጅ እንዲሆኑ በሾምበት ወቅት ዲሞክራሲያዊ ኅብረት በሕገ መንግሥታዊ ፍርድ ቤት እንዲቀርቡ አድርጓል። ሕገ መንግሥታዊው ፍርድ ቤት ታዲያ ሹመቱ ሕገ ወጥ ሆኖ አግኝቶታል።
በጆሃንስበርግና ሮድስ ዩኒቨርሲቲ የዲሞክራሲ ጥናትና ምርምር ማዕከል ሥራ አስኪያጅ ፕሮፌሰር ስቲቨን ፍሪድማን ደቡብ አፍሪካ ውስጥ ከፍተኛ ሥልጣን ላይ ያሉት ሰው ሳይቀሩ ከተጠያቂነት ለማምለጥ አለመቻላቸውን በሚመለከት አስተያየት ሰጥተዋል።
What we're seeing here is a fascinating process, you know. There are of course some countries where they've been in force for many years.
አሁን የሚያስደንቅ ሂደትን ነው ያየን ያለነው። እንዲህ አይነቱ ቁጥጥርና ክትትል ለብዙ ዓመታት ሲደረግባቸው የቆዩ ሀገሮች አሉ። ሆኖም በእነዚህ ሀገሮችም ቢሆን እንዲህ አይነቱን የቁጥጥርና ክትትል ሥርዓት ለመመስረት መጀመሪያም ቢሆን ከባድ የነበረ ሲሆን መተግበሩ ላይ ደግሞ ቀላል አይደለም። ምክንያቱም የፖለቲካ ሥልጣን ላይ ያሉት ሰዎች ፍርድ ቤቶች የሚሉትን በማክበር ሚዲያ ነጻ እንዲሆን በመፍቀድና ከዲሞክራሲያዊ አስተዳደር ጋር ለሚመጡት ገደቦች በመገዛት ሥልጣናቸው እንዲገደብ የማድረጉ ጉዳይ በቀላሉ የሚፈጸም ነገር ባለመሆኑ ነው። የፖለቲካ ሥልጣን ላይ ያሉት ሰዎች እነዚህን ሕጎች በመገዳደር ምን ያህል ሊገፉበት እንደሚችሉ ይፈትናሉ።
የደቡብ አፍሪካ ሕገ መንግሥታዊ ፍርድ ቤት ብይን ለወደፊት የሀገሪቱ ፕሬዝዳንቶችና ለመጻዩ ምክር ቤት ስለሚኖረው ትርጉም ፕሮፌሰር ፍሪድማን ሲያስረዱ፣ ይህ በሀገሪቱ ተወዳጅነት እያተረፈ ያለው ሕገ መንግሥታዊ ፍርድ ቤት በሀገሪቱ በሕገ መንግሥት የሚጠበቅ መሆኑን ያመለክታል ብለዋል። አድማጮች፣ የደቡብ አፍሪካው ፕሬዝደንት ሕግ በመጣስ ጥፋተኛ ሆነው መገኘታቸውን በሚመለከት የተጠናቀረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
እናመሰግናለን አዳነች። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ደግሞ የሰኞ ምሽት የመጨረሻም ቅንብር ላይ ደርሰናል። ሰሎሞን አባተ የሚያዘጋጀው የጤና ፕሮግራም ነው።
ባለፉት 15 ዓመታት ውስጥ የ43 ሚሊዮን ሰው ሕይወት ከጥፋት ማዳን ተችሏል ይላል የዓለም የጤና ድርጅት በቱበርክሎሲስ ወይም በምህፃር ቲቢ ላይ በሚሊኒየሙ የልማት ግቦች ስለ ተካሄደው ዘመቻ ሲናገር። ይህ ቁጥር እኮ ከኢትዮጵያ ሕዝብ ወደ ግማሹ ማለት ነው። ወይም ደግሞ የሕዝባቸው ቁጥር ከጅቡቲ አንስቶ ከአንድ ሚሊዮን በታች ሆነ ወደ 70 የሚሆኑ ሀገሮች ድምር ሕዝብ ማለት ነው። የዓለም የጤና ድርጅት ያወጣው አዲስ ስትራቴጂ በተባበሩት መንግስታት ድርጅት የዘላቂ ልማት ግቦች በመጪዎቹ 15 ዓመታት ውስጥ ቲቢን ወደ መፈጸም እንደሚያደርሰው እየተናገረ ነው። ይህ ስትራቴጂ ደግሞ በቀዳሚነት የቲቢ ጫና ተሸካሚ በሆኑ 30 ሀገሮች ተግባራዊ የሚደረግ እንደሆነ በዓለም የጤና ድርጅት የቲቢ መርሃ ግብር ዳይሬክተር ማሪዮ ራቪግሊዮኔ ጄኔቫ ለምትገኘው ሪፖርተራችን ለሊሳ ሽላይን ነግረዋታል። ዛሬ የሀገሮችና የደብሊው ኤችኦ ታላላቅ ፈተናዎች ከሆኑ የቲቢ ጉዳዮች አንዱ ብዙ መድኃኒቶችን የለመደው የበሽታ አይነት ሲሆን ያንንም ማከም በሚያስችሉ አዳዲስ መድኃኒቶች ላይ ሙከራ እየተካሄደ ነው። ደቡብ አፍሪካ ከዓለም የቲቢና የኤችአይቪ ስርጭት ስፋት ከቀዳሚዎቹ መካከል ስትሆን መፍትሄያቸውን ለማግኘት በሚደረገው ጥረት ውስጥም ንቁ ተሳታፊ ነች። ራቪግሊዮኔ እንደሚሉት
South Africa is, let us remember, home to the largest number of people living with HIV who are receiving also TB preventive treatment. So worldwide they are the sort of pathfinders for
HIV በደማቸው ውስጥ የሚገኝ ሰዎች ቁጥር ከማንም ሌላ ሀገር በላይ በሆነባት ደቡብ አፍሪካ የቲቢ መከላከያ ሕክምናም እየተሰጠ ነው።
የቲቢ ሌላው ትልቅ ፈተና ሕፃናት ናቸው። በየዓመቱ ወደ 1 ሚሊዮን ሕፃናት በቲቢ እየተያዙ 140 ሺህ ይሞታሉ። ቲቢን በመከላከልና መቆጣጠር ጥረት ላይ ያተኮረው ዩኒታይድ በሚል ምህፃር የሚጠራው የብዙ ሀገሮች ጥምረት የቡድን መሪ የሆኑት ጃኔት ጂናርድ ሕፃናት መውሰድ የሚገባቸው መጠንና አወሳሰድ በአግባቡ ሊቀመሩ እንደሚገባ ሰው ልብ አላለም ብለዋል።
So the drugs that we had were either child friendly dissolvable but not in the right doses or
መድኃኒቶቹ ለህፃናት አወሳሰድ ተስማሚ በቀላሉ የሚሟሙ ቢሆንም በመጠን ግን የተስተካከሉ አልነበሩም። ያዋቂዎቹ መድኃኒትም እየተሸረፈ ይሰጣቸው ነበር ለአቅማቸው ተመጣጣኝ እንዲሆን። ስለዚህ መፍትሄው የሚፈልገው በሁሉም መስመር ነው።
ኢትዮጵያ የቲቢ ጫና ከበዛባቸው 30 ሀገሮች አንዷ መሆኗንና ባለፉት 15 ዓመታት አበረታች ውጤት ካስመዘገቡትም አንዷ መሆኗን በዓለም የጤና ድርጅት የቲቢና ኤችአይቪ የማህበረሰብ ተሳትፎ መርሃ ግብር አስተባባሪ ዶክተር ኃይለ ኢየሱስ ጌታሁን ነግረውኛል።
ቲቢን በተመለከተ ከዘላቂ ልማት ግቦች ጋር የወጣው ፖሊሲ ስራውን የጀመረው በዚህ ዓመት መጀመሪያ ስለሆነ እንደ ዋናነት WHO መርሃ አድርጎ የተንቀሳቀሰበት ሀገሮች ምን ያህል ዝግጁ ናቸው? ምክንያቱም እስከ ዛሬ ድረስ ባለፉት 20 አመታት ጥሩ ውጤት አስመዝግበናል። ብዙ ሚሊዮኖች ከበሽታው ድነዋል። ብዙ ሚሊዮኖችም ከሞት ተርፈዋል። ነገር ግን ይሄ እንቅስቃሴ እንዳለ ሆኖ በቂ አይደለም። ስቲል በየአመቱ 1.5 ሚሊዮን የሚሆኑ ሰዎች በቀን ከ4000 ሰው በላይ ማለት ነው ይሞታል በቲቪ። ስለዚህ ይሄንን እንዴት አድርገን እንቋቋም የሚለውን ለየት ያለ መርህና እቅድ ወስዶ ይሄንን እቅድ የተለያዩ ከበሽታው ጋር የተያያዙ ነገሮችን ለህክምና የሚረዱ ሁኔታዎችን ከማመቻቸት አልፎ ለዘላቂነት በሽታን ለመርዳት ከሚችሉ ለምሳሌ አግባብ ያለው ህክምና የሚያገኙበት እንደገና ደግሞ በበሽታው የተነሳ ኢኮኖሚያቸው የሚጎዳ ቤተሰቦች ካሉ ያ ነገር እንዳይከሰት መንግስታት እንደዚሁ መንግስት ያልሆኑ ድርጅቶችም ቢሆኑ በመተባበር ለበሽተኞች ለየት ያለ ትኩረት የሚሰጡበት ሁኔታና
ለቤተሰቦቻቸው ድጋፍ መስጠት ማለት ነው።
አዎ፣ ለቤተሰቦቻቸውም ሆነ ለበሽተኞቹ ለራሳቸው በበሽታው የተነሳ ስራቸውን ቢያጡ ለምሳሌ ከስራ እንዳይጎዱ የሚያገኙበት መድህን ኢንሹራንስ የሚመቻችበት አይነት መንገድ እንደዚሁም ደግሞ ህክምናቸው ሙሉ በሙሉ ነፃ ሆኖ የሚሰጥበት ስርዓት እንዲነደፍ ነው ይሄ እቅድ የሚገፋፋውና
ይሄ ኢትዮጵያንና ሌሎች እንደዚህ መሰል ሀገሮችን የሚያካትት እቅድ ነው።
በትክክል ኢትዮጵያም ካሉት የ194 ሀገሮች ፈራሚ ሀገሮች አንዷ ስለሆነ ይሄ እቅድ ኢትዮጵያንም ይመለከታል። ስለዚህ ያለው እንቅስቃሴ እነኚህን ነገሮች እንዴት አድርገን ስራ ላይ እንተረጉማለን፣ የሀገሮች ዝግጁነት ምን ይመስላል የሚለውን በመገምገም
በጣም የተደረገ እንቅስቃሴ ነው በአጠቃላይ የነበረው።
ይህ አሁን የሚነግሩኝ ነገር በጣም ብዙ ወጪ የሚጠይቅ ነው። እስካሁን ድረስም በነበሩት ጊዜያት WHO የእርሶም የራሶ መርሃ ግብር እየደጋገማችሁ ስትጎተጉቱ የነበረው የእንግሊዝን የፓርላማ አባላትና የመንግስት ተጠሪዎች ሁሉ እያስገባችሁ ዘመቻ ስታካሄዱበት የነበረ በጣም ግዙፍ የሆነ ሀብት የሚጠይቅ ገንዘብ የሚጠይቅ እንቅስቃሴ ይመስላል። ምንድን ነው በዚህ በኩልስ ያላችሁ ተስፋ?
እንግዲህ ይሄ ትልቁ ነገር አሁን እንዳልከው በጣም ወሳኝ ነው። አንዱ በጣም ቀላሉ ነገር ምንድን ነው? የቲቢን በሽታ ለመከላከል እና ለማዳን የሚከፈለው እያንዳንዱ ዶላር እንደ ትርፍነት እስከ $30 ከ30 አክቹዋሊ እስከ $43 ድረስ እንደ ትርፍ ሊያመጣ የሚችል ይሄ ኢኮኖሚክ ቤኔፊት የምንለው ማለት ነው።
አንድ ዶላር ዛሬ ብናወጣ $30 እናተርፋለን ማለት ነው። ቲቪን ከመቆጣጠር
እንደ ማለት ነው። ይሄንን ደግሞ በትክክል ኢኮኖሚስት የተባለው የታወቀ የማጋዚን ይሄንን በጣም ኖ ብሬነር ምንም
ሀሳብ የማይጠይቁ
ኢንተርቬንሽኖች ብሎ ካወጣቸው አንዱ ቲቪ ነው። ይሄ ለማንም በፖለቲካ ምህዳር ላይ ላለ ባለስልጣን ቀላል መሆን ያለበት ነገር ነው፣ ግን እንደሚታወቀው በጣም አስቸጋሪ ነው። ብዙ አሁን ደግሞ ባለው ሁኔታ ብዙ ተወዳዳሪ ነገሮችም ስላሉ አሁን እንደ ዋነኛው ቲቢን መከላከል ለልማት ምን ያህል አስተዋጽኦ አለው? $1 ከፍሎ $30 and $40 ማግኘት የሚቻልበት ስለሆነ ይህንን እንግዲህ በመንቀሳቀስ ላይ የምንገኘው።
ከዶክተር ኃይለ ኢየሱስ ጋር ያነሳናቸውን ሌሎች ነጥቦች በሌላ ዝግጅት ይዤላችሁ እመለሳለሁ። ቲቢ ዛሬ ከዓለማችን የከበዱ የእድገት ደንቃራዎች ግንባር ቀደሙ እንደሆነ ነው የሚነገረው። በየዓመቱ 1,500,000 ሰው በቲቢ ምክንያት ይሞታል። ቲቢ በዓለም ቀዳሚው ገዳይና የሀገሮች አቅም ሰባሪ ችግር ነው። ከቲቢ መከላከያ መንገዶች ጥቂቶቹ መተፋፈግን ማስወገድ ነው። ብርሃን በበዛበትና ባልተፋፈገ ወይም በተናፈሰ ስፍራ የቲቢ ተውሳክ የመስፋፋት አቅሙ እጅግ ያነሰ ነው። ለህሙማን የሚገባቸውን እንክብካቤ መስጠት፣ በዚህ ወቅትም የሕክምና ባለሙያዎችና አስተማሪዎች በሚሰጧቸው ምክሮች መሠረት ሊወሰዱ የሚገቡ ጥንቃቄዎችን ማድረግ የተገባ የብልህነት እርምጃ ነው። የራስዎንና የቤተሰቡን ንጽሕና ይጠብቁ። የቤቶንና የአካባቢውን ጽዳት ይጠብቁ። እጆችዎን በሳሙናና በንጹሕ ውሃ ለ20 ሰከንድ ሳይታክቱ መታጠብ ሰብዕናውን ከፍ ከማድረጉ በተጨማሪ ብዙ በሽታዎችን ከመተላለፍ እንደሚከላከል ልብ ይበሉ። ለዛሬ ከቪኦኤ ጤና ጤና ይስጥልኝ።
እኛም ሰለሞንን ጤና እንመኛለን። ጤና ይስጥልን እንላለን። ዝግጅቱም እናመሰግናለን።
የተከበራችሁ አድማጮች፣ ለምሽቱ ያሰናደናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች።
በፕሮግራም አዘጋጅና ባልደረቦቻችን ስም የምናመሰግነው አስተናጋጆቻችሁ እኔ አዲሱ አበበና
አዳነች ፍስሐየንን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛው ዝግጅት ይቀርባል። እስከዚያ ግን ባለችን ጥቂት ደቂቃ በዚህ በጌታቸው መኩሪያ የሙዚቃ ቅንብር የተዝናናችሁ እንድትጠብቁን እንጠይቃለን። መልካም ምሽት፣ ደህና ደሩ።
Voice of America.